ኢትዮጵያ ያሰበችውን ኃይል ለማመንጨት አላማ በሚያሳካ መንገድ እንደ ግድብ ባለቤት ነው። እኛ እንደ ሉዓላዊ ሀገር ምንወስደው ልብጃ ኃላፊነት በተሞላበት ሁኔታ አስቀድመን ያስቀመጥናቸው ነገሮች አሉ። ያ ነው ይሆን ያለው ማለት ነው።
ኢትዮጵያ ሰሞኑን በታላቁ አባይ ግድብ ጉዳይ ዙሪያ ከግብጽ እና ሱዳን ጋር ዋሽንግተን ላይ ባደረገችው ቴክኒካዊ ድርድር ጥቅሞችን አስጠብቂያለሁ ካለችበት መግለጫ የተወሰደ ነው። የሰማችኋቸውም የኢትዮጵያው ልዑካን ቡድን መሪ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ናቸው። በስካሁኑ ድርድሮች አገሮች እንደተስማሙባቸው የተጠቀሱት ነጥቦች በእለቱ አብይረስን ተጥሻለን። የኢትዮጵያ የሰላም ሚኒስቴር በመጀመሪያው ዙር 10000 ስራ አጥፍታቶች ይካተቱበታል ያለውን ብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት መርሃ ግብር ምዝገባ ጀምሯል። ዜና መጽሔቱን የሚመለከታል። ጤና ይስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ጥር 8 2012 ዓ.ም ስርጭታችን ጋር ትምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
እንደምን አመሻችሁ አድማጮች። አዳነች ፍስሐዬ ዜናውን አነባለሁ።
ከእለቱ ዜና አቅራቢ አዳነች ፍስሐዬ በርግጥ ቀጥሎ ዜናውን ተሰማላችሁ። ከቴክኒክ አቀናባሪ ንግሱ ታምሬና ከስርጭት መሐንዲሱ ጆግል ጋር እስከ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
በቅድሚያ ርዕሰ ዜናዎች። የኬንያው ፕሬዝዳንት ኡሁሩ ኬንያታ የሀገሪቱ ጸጥታ አስከባሪዎች በሀገሪቱ የሚንቀሳቀሱ ሽብር ቡድኖች ላይ እርምጃ እንዲወስዱ ውሳኔ አሳለፉ። የዩክራይን ጠቅላይ ሚኒስትር የሀገሪቱ ፕሬዝዳንት ስለ ኢኮኖሚ ያላቸውን ግንዛቤ አናንቀው የተናገሩት በቪዲዮ ተቀርጾ ከተሰማ በኋላ ዛሬ ከስልጣን ለመሰናበት ጠየቁ። ኢራን ባለፈው ሳምንት ኢራቅ በሚገኘው የዩናይትድ ስቴትስ ወታደራዊ ሰፈር ላይ ጥቃት በከፈተችበት ወቅት የጭንቅላት መናጋት ስሜት ያሳዩ 11 የአሜሪካ ወታደሮች ሆስፒታል መግባታቸው ተገለጸ። አሁን ዜናዎች በዝርዝር። በነ አቶ በረከት ስምዖን የክስ መዝገብ በቀረቡ ማስረጃዎች ላይ የአቃቤ ሕግን አስተያየት ለመስማት ለየካቲት 11 2012 ቀጠሮ ተሰጠ። የአማራ ክልል ጠቅላይ ፍርድ ቤት ከማክሰኞ ጀምሮ አንደኛ ተከሳሽ አቶ በረከት ስምኦንና ሁለተኛ ተከሳሽ አቶ ታደሰ ካሳ አሉን ያሏቸውን የመከላከያ ምስክሮች ቃል ሰምቷል። አስቴር ምስጋናው ዝርዝር ዘገባ አላት።
እናቶ በረከት ስምኦን ከጥር 4 ቀን ጀምሮ ጉዳያቸው እየታየበት ባለው የአማራ ክልል ጠቅላይ ፍርድ ቤት 5 የመከላከያ ምስክሮችን በማቅረብ ቃላቸውን በፍርድ ቤቱ አስደምጠዋል። በመጀመሪያው ቀን ሁለቱ ተከሳሾች የቀረበባቸውን የሰነድና የሰው ማስረጃ በመቃወም ቃላቸውን ለፍርድ ቤቱ ሰጥተዋል። ተከሳሾቹ በቀረበባቸው 4 ክሶች ለመከላከያ ምስክርነት አሉን ካሏቸው ምስክሮች መካከል የተከሳሽ ጠበቃ መጥሪያ ለምክትል ጠቅላይ ሚኒስትር ደመቀ መኮንንና ለውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው መስጠት ተንገልጸው የቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝን ማግኘት ባለመቻሉ መጥሪያ መስጠት አለመቻላቸውን ለፍርድ ቤቱ ገልጸው ነበር። በፋክስ በደረሰው መረጃ መሰረት አቶ ደመቀና አቶ ገዱ በስራ ምክንያት መቅረብ አለመቻላቸውን መግለጻቸውን ፍርድ ቤቱ አስታውቆ ነበር። አቶ ኃይለ ማርያም ደሳለኝ ዘገየት ብለው በላኩት መልእክት ደግሞ በግል ጉዳይ መቅረብ እንዳልቻሉ መግለጻቸውን ፍርድ ቤቱ አስታውቋል። ትላንት በዋለው ችሎት የተከሳሾቹ ጠበቃ በመከላከያ ምስክርነት የቀረቡት ምስክሮች በቂ መሆናቸውን በመግለጽ አቶ ኃይለ ማርያም ደሳለኝ፣ አቶ ደመቀ መኮንንና አቶ ገዱ አንደርጋቸውን አይቀርቡ ሲሉ ፍርድ ቤቱን ጠይቀዋል። ከጠየቋቸው ሰነድ ማስረጃዎች መካከል 3ቱ እንዲቀርቡላቸው ትዕዛዝ ይሰጥልን ሲሉ ፍርድ ቤቱን ጠይቀዋል። ጉዳዩን የተከታተለው ፍርድ ቤትም ማስረጃዎቹ እንዲላኩ ትዕዛዝ ሰጥቶ በቀረቡት ማስረጃዎች ላይ የአቃቢ ሕግን አስተያየት ለመስማት ለየካቲት 10 2012 ቀጠሮ ሰጥቷል። አቶ በረከት ስምኦንና አቶ ታደሰ ካሳ የጥረት ኮርፖሬት ከፍተኛ አመራር በነበሩበት ወቅት ስራን በማያመች ሁኔታ በመምራት የሙስና ወንጀል ፈጽመዋል በሚል ባለፈው ዓመት ጥር ወር ላይ ነበር በቁጥጥር ስር የዋሉት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። የኬንያው ፕሬዝዳንት ኡሁሩ ኬንያታ የሀገሪቱ ጸጥታ አስከባሪዎች በሀገሪቱ በሚንቀሳቀሱ የሽብር ቡድኖች ላይ እርምጃ እንዲወስዱ ውሳኔ አስተላልፈዋል። ኬንያ በተለይ በሰሜን ምስራቅ የሀገሪቱ ክልል የሚገኙ ነዋሪዎች በሽብር ምክንያት መቸገራቸውን ገልጸዋል። ገልሞ ዳዊት ዝርዝር ዘገባ ልኮልናል።
ፕሬዝዳንት ኬንያታ ከኬንያው ድብ ከተማ ሞምባሳ ከካቢኔታቸው ጋር ሆኖ ዛሬ ባስተላለፉት መልእክት ኬንያን ያመሳተ ያለው የሽብር ጥቃት እንዲገታ ያገሩት የጸጥታ አስከባሪዎች በተለይ በሽብርተኞች ላይ እርምጃ መውሰድ እንዲጀምሩ ትዛዝ ሰጥተዋል። በተለይ በአገር ውስጥ ሆነው የሽብር ድርጊትን የሚደግፉትን ግለሰቦችና ቡድኖች የጸጥታ ኃይሎች በቁጥጥር ማዋል እንዳለባቸው ኬንያታ ተናግረዋል። ቅርብ ጊዜ ለተከሰቱ የሽብር ድርጊቶች ምላሽ ለመስጠት እርምጃዎች እንዲወሰዱ ትዛዝ አስተላልፈዋል።
Firstly, security officers are to mount operations to flush out terrorist operatives.
በቅድሚያ የጸጥታ አስከባሪዎቻችን በኬንያ ሰሜን ምስራቅ ያሉትን ሽብርተኛ ቡድኖች ግብራበሮቻቸውንና አደረጃጀታቸውን እንዲደመስሱ እርምጃ እንዲወስዱ ትዕዛዝ ሰጥቻለሁ። በሁለተኛ ደረጃ ደግሞ የመንግስት ተቋማት ኃላፊዎች፣ የጸጥታ መዋቅር አዛዦች በግዛት አስተዳደር ደረጃ እንዲተገበር የቀረበው አክራሪነትን የመቆጣጠር እቅድ ተፈጻሚ እንዲሆን የበኩላችሁን ግዴታ እንድትወጡ አሳስባለሁ።
ፕሬዝዳንት ኬንያታ በተለይ በኬንያ ባህር ዳርቻ ግዛት አስተዳደር ለሙና ሶማሊያን በሚያዋስነው የመንዴራ ግዛት የሚኖሩ ዜጎች በሽብርተኞች ጥቃት መቸገራቸውን ገልጸው ዛሬ ላስተላለፉት ውሳኔ በሰኔ ወር ከኬንያ ጸጥታ ኃላፊዎች ሪፖርቱን እንደሚጠብቁ ገልጸዋል። ፕሬዝዳንት ኬንያታ በአገራቸው ተንሰራፍቶ ስለሚገኘው ሙስና መንግስታቸው አቅጣጫ ማስቀመጡንም በዚሁ ጊዜ ገልጸዋል። በተለይ በሙስና ተዘቀዋል የሚባሉን የኬንያ ፖሊስ ኮሚሽን አዛዩና የፖሊስ ኃላፊዎችን ከቦታ ቦታ ከመቀያየር ይልቅ ስራቸውን በአግባብ መወጣት የማይችሉትን እንዲያባርር አሳስበዋል። ባለፈው ታህሳስ 27 2012 ዓ.ም ተመረጥ ጽንፈኛው የአልሸባብ ቡድን ኬንያና ዩናይትድ ስቴትስ በጋራ የሚጠቀሙት ለሙ የጦር ካምፕ ላይ ባደረሰው ጥቃት አንድ አሜሪካ ወታደርና ሁለት የአሜሪካ መከላከያ ሚኒስቴር ፔንታገን ተቀጣሪዎች መገደላቸው የሚታወስ ነው። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ።
ገርሞ ዳዊትን እናመሰግናለን። የፕሬዝዳንት ዶናልድ ትራምፕ የክስ ሂደትን የሚከታተሉት የምክር ቤት አባላት የሳምንቱን ማብቂያና ሰኞ የሚከበረውን የማርቲን ሉተር ኪንግ ብሔራዊ በዓልን ምክንያት በማድረግ እረፍት ላይ ናቸው። የሀገሪቱ የሕግ መወሰኛ ምክር ቤት ትላንት በፕሬዝዳንት ትራምፕ ላይ ክስ መመስረቱንና ለፍርድ እንደሚቀርቡ ገልጾ መጥሪያ ልኮባቸዋል። ፕሬዝዳንቱ እስከ ነገ ማታ ባለው ጊዜ ውስጥ በጽሁፍ ምላሽ መስጠት ይኖርባቸዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው ዓመት ለዩክራይን እንዲሰጥ የሀገሪቱ ምክር ቤት የመደበውን 391 ሚሊዮን ዶላርን ለ55 ቀናት በማዘግየታቸው የሀገሪቱን የወጪ ህግ ጥሰዋል። በሌላ በኩል ደግሞ የፖለቲካ ጥቅም ለማግኘት ሲሉ ዩክራይን በምርጫ ተወዳዳሪያቸው ላይ ምርመራ እንድታካሄድ ጫና አድርገዋል ሲል አንድ የመንግስት አገልግሎት ደምድመዋል። በትራምፕ ላይ የቀረበው ዋናው ክስም ይህ ነው። አንድ የፕሬዝደንት ዶናልድ ትራምፕ የግል ጠበቃ ወዳጅ የዩክራይን መንግስት ፕሬዝደንት ትራምፕ የፖለቲካ ጥቅም የሚያገኙበት ምርመራ እንዲያካሄድ ጫና የማሳደር ዘመቻ ይደረግ እንደነበረ ትራምፕ ጠንቅቀው ያውቃሉ ማለታቸውን ፕሬዝደንት ትራምፕና ያስተዳደራቸው አባላት እያጥላሉ ነው። ይህን ያሉት ሌቭ ፓንስ በዩናይትድ ስቴትስ ለምርጫ ለሚወዳደሩ ፖለቲከኞች በውጭ ገንዘብ አመላላሽነት ተከሰዋል። ትራምፕ ታዲያ ትላንት ዋይት ሃውስ ሆነው ሲናገሩ ይህ ደግሞ ሌላ ፈጠራ ነው፣ ለራሳቸው የሚያመች ስምምነት ለማድረግ እየመከሩ ይሆናል ብለዋል። ቀደም ሲል ደግሞ የዋይት ሃውስ ቤተ መንግስት ቃል አቀባይ ስቲቨን ግሪሸም ባወጡት መግለጫ ፓንስ በአሁኑ ወቅት የፌዴራል ወንጀል ፈጽመዋል ተብለው በዋስ የተለቀቁ ሰው በመሆናቸው እስራት እንዲቀልላቸው ሲሉ የሚሉት ነው ብለዋል። ፓንስ በተጨማሪም ምክትል ፕሬዚደንት ማይክ ፔንስም ዩክራይን በጆ ባይደን ላይ ምርመራ መጀመሯን እንድታስታውቅ ለማድረግ ሞክረው ነበር ብለዋል። ፔንስ ሲጠየቁ ሰውየውን አላውቃቸውም፣ ክሱም ፍጹም ሐሰት ነው ብለዋል። ትራምፕም ከሳቸው ጋር ፎቶግራፍ ተነስቼ ሊሆን ይችላል፣ ከብዙ የማላውቃቸው ሰዎች ጋር እነሳለሁና ፓንስን ግን አላውቃቸውም ብለዋል። ፓንስ በበኩላቸው በተለያየ ጊዜ ከፕሬዝዳንቱ ጋር የተነሷቸው በርካታ ምስሎችና ቪዲዮዎች እንዲታዩ በማድረግ በሚገባ ያውቁኛል ሲሉ ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩክራይን ጠቅላይ ሚኒስትር የሀገሪቱ ፕሬዝዳንት ስለ ኢኮኖሚ ያላቸውን ግንዛቤ አናንቀው የተናገሩት በቪዲዮ ተቀርጾ ከተሰማ በኋላ ዛሬ ከስልጣን ለመሰናበት ጠይቀዋል። የጠቅላይ ሚኒስትርነቱን ስልጣን የተቀበልኩት የፕሬዝዳንቱን ፕሮግራም ለማስፈጸም ነው ካሉ በኋላ ኦሌስኪ ሆንቾክ ፕሬዝዳንቱ የግልጽነትና የመልካም ባህሪ ተምሳሌት ናቸው ብለዋል። ሾልኮ የወጣውን ቪዲዮ በመመለከት ደግሞ በፕሬዝዳንቱ ላይ ባለን አክብሮትና እምነት ላይ ጥርጣሬ እንዳይኖር የስንብት ደብዳቤ ለፕሬዝዳንቱ አቅርቤያለሁ፣ ፕሬዝዳንቱም ለምክር ቤቱ ያቀርቡታል ብለዋል። ፕሬዝዳንት ቮሎዲሚር ዘለንስኪ የስንብት ደብዳቤውን ተመልክተው ውሳኔ እንዲሰጡበት የጽህፈት ቤታቸው መግለጫ ማሳወቁን የዩክራይን የዜና አገልግሎት ዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። እዚህ ላይ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች ጀምረው መደበኛው ፕሮግራማችን ታዲያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ልውሰዳችሁ። ኢትዮጵያ የህዳሴ ግድብን በተመለከተ ከግብጽና ሱዳን ጋር ዋሽንግተን ላይ ያደረኩት ድርድር ጥቅሜን ያስከበረ ነው ትላለች። ግድቡን ከአራት እስከ ሰባት ዓመታት በሆነው ጊዜ ውስጥ ለመምላት እቅድ መያዙም ተገልጧል። እነኚህንና ሌሎች ተያያዥ ርዕሰ ጉዳዮች ይፋ የተደረጉበትን ጋዜጣዊ መግለጫ የተከታተለው ሀብታሙ ስዩም የመግለጫውን አበይት ነጥቦች በቀጣይ ዘገባው ያጋራናል።
ኢትዮጵያ የህዳሴ ግድብን በተመለከተ ከሰሞኑ ከግብጽና ሱዳን ጋር ያደረግኳቸው ቴክኒካዊ ድርድሮች ጥቅሞችን አስጠብቀዋል ብላለች።
ኢትዮጵያ ያሰበችውን ኃይል የማመንጨት ዓላማ በሚያሳካ መንገድ እንደ ግድብ ባለቤትነት እኛ እንደ ሉዓላዊ ሀገር የምንወስደውን እርምጃ ኃላፊነት በተሞላበት ሁኔታ አስቀድመን ያስቀመጥናቸው ነገሮች አሉ። ያ ነው እየሆነ ያለው ማለት ነው።
በኢትዮጵያ አቆጣጠር ከህዳር 5 2012 ጀምሮ በሶስቱ ሀገራት መናገሻዎች ሲደረጉ የሰነበቱት ድርድሮችን ተከትሎ በዋሽንግተን ዲሲ የተደረገው ንግግር ሲያበቃ ጋዜጣዊ መግለጫ የጠሩት የኢትዮጵያ ከፍተኛ ባለስልጣናት ድርድሩ ጠቀሜታው ለታችኛው ተፋሰስ ሀገራትም የሚተርፍ እንደሆነ ደጋግመው አውስተዋል። የኢትዮጵያ
የመረጡት 2 ዓመታት ላይ ኢትዮጵያ በፍጥነት ኃይል ታመነጭበት እስከምትችለው ድረስ ለመሙላት የተፋጠነ መንገድ እንዲኖር ከ2 ዓመታት በኋላ ደግሞ እንዴት ኃይል ማመንጨቷ እንደተጠበቀ ሆኖ ውሃ እያጠራቀመችበት የሚሄደው ጊዜ እንዴት አድርጎ ነው በዛ መንገድ ኢትዮጵያንም ተጠቃሚ የሚያደርገው ኃይል ለማመንጨት የሚያስፈልጋትን ውሃ ይዛ ከዛ ትርፍ ውሃ በሚኖርበት ጊዜ ከታችኞቹ ራሳቸው ሆኖ ነገር ግን ከዚህ ግድብም እገዛ የሚያገኙበትን ሁኔታ ውሃ በመልቀቅ ማለት ነው። ያ የሚለቀቀው ውሃ ደግሞ እኛ የፈለግነውን ዓላማ አሳክቶ ነው ማለት ነው፣ ኃይል አመንጭቶ ነው የሚሄደው እና ከዚህ አንጻር በዚህ መንገድ ነው የተመለከት ነው
በሚቆይ ጊዜ ውስጥ እንደሚደረግ ጠቁሟል። ይሄ ጊዜ ተመን ኢትዮጵያ በሌሎች ወራት ውስጥ የምታገኘውን ዝናብ ተደማሪ በማድረግ ተጨማሪ ለቀረበ ጥያቄ የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ ይህንን መልሰዋል።
ወንዞች ፍሰታቸው ሐምሌ ነሐሴ ላይ ያበጠ ነው። ብዙ ውሃ የሚያልፈው በዛ ጊዜ ነው። መስከረምም አንዳንዴ ሙሉ ይቆያል። ይሄ አይደለም የምታውቁት የኛ ወንዞች ሃይላንድ ላይ ያለው ወደ ደቡብ ስንሄድ ለየት ይላል። በነገራችን ላይ ግድብ የሚሰራው በዛ ጊዜ የሚፈሰውን ብዙ ውሃ ለማቆየት ነው እንጂ ዝም ብሎ ኢንፍራስትራክቸር ለመስራት አይደለም። እዛ ጋር ያለውን ውሃ እንዲጠራቀም ይደረግና በቀሪ ወራት የሚመጡት ላይ ተጨማሪ ሆኖ እየተተነተነ ይለቀቃል። ዘርፎር ዩኒፎርም የሆነ ፍሎ ይኖረዋል ማለት ነው። እንደዛ ሲሆን ሪላያብል የተመጣጠነ የኢነርጂ ማመንጨት ይኖራል ማለት ነው። አለበለዚያማ ግድቡም አያስፈልግም ነበር። በሌላ ጊዜ ውሃው በደንብ የተሰራጨ ቢሆን ኖሮ አመቱ ሙሉ ግድብ አያስፈልግም። ግድብ የሚያስፈልገው ባላንስ ለማድረግ ነው። ብዙ ውሃውን ወደ ድርቁ ወቅት ዲስትሪቢዩት አድርጎ በዛ ጊዜ የሚመነጨው ኤሌክትሪክ ኃይል በክረምትም
በተነገረበት በዚህ መግለጫ ላይ ያልታሰበ ድርቅ ቢከሰት ኢትዮጵያ እቅዷንና የሌሎች ሀገራት ጥቅምን የምታጣጥምበት መላም ተወስቷል። ዶክተር ስለሺ በቀለ በድጋሚ
ሰፊው ጭቅጭቅ የነበረው ድርቅስ ቢከሰት በመሃል ነው። ድርቅ ቢከሰት በመሃል ትብብር ማድረግ ነው። እዚህ ላይ የተጠራቀመ ውሃ ይዞ ታች አትክልቶች የሚደርቁበት ምክንያት የለውም። ስለዚህ እዚህ የተጠራቀመው ውሃ የምንለቅበት ሜካኒዝም የኛን ገድ መልሶ ወደታችን እንዳያወርድ ጥንቃቄ ማድረግ እነኚህን ደግሞ ለመወሰን ከድርቅ ተንተና አቋያ በትክክል ማስቀመጥ ነው። ይሄ ስንሰራን ከ37 በታች ከመጣ ከ95 በላይ ገብተናል። ከ37 በታች ከመጣ በዛ አመት የገባውን ያኔ ውሃ መጠን 37 ላይ ከሆነ 37ቱም ውሃ መንጭቶ እንዲያልፍ ማድረግ ከፍታ መጨመር ይሳነው። ከዛ የበለጠ ውሃ ደግሞ ሲሆን የበለጠ መያዝ።
በጋዜጣዊ መግለጫው ወቅት ከተነሱት አበይት ጥያቄዎች አንዱ ኢትዮጵያ ከግድቡ መቼ የኤሌክትሪክ ኃይል ማመንጨት ትጀምራለች? አጠቃላይ ግድቡን በውሃ ለመሙላት ምን ያክል ጊዜ ይፈጅባታል የሚል ነው።
ለማመንጨት የሚወስደው ጊዜ ይታወቃል ወይ? በደንብ ይታወቃል። ማመንጨት የሚጀምረው መጀመሪያ አመት ውሃ መያዝ መጀመሪያ አመት። ይሄ ከግብጽ ጋር አያያዝም ከሱዳን ጋር አያያዝም የኛ የኮንስትራክሽን ፍጥነት ነው። ሁለተኛውንም 11ቱንም ተርባይን ለመጨመር በሁለተኛው አመት ካለቀልን እንጨምራለን፣ ካላለቀ ደግሞ በሶስተኛው አመት ሊሆን ይችላል። የኛም ያቀድነው በ2015 ወይም በ2022 በፈረንጆች አቆጣጠር ሁሉም ስራ ያልቃል። የመጀመሪያው ስራ በ2020 መጨረሻ ላይ አልቆ በ2021 መጀመሪያ ላይ ቴስቲንግ ሁሉ አልቆ ማመንጨት ይጀምራል። አጠቃላይ ሙሊት የምንለው እዛ ያለው 6-5 ላይ በስንት አመት አደርሱታላችሁ? በአጠቃላይ ሙሉ በሙሉ ለማሙላት አማካይ 6-7 አመት ይፈጃል ማለት ነው። ከ4-7 አመት አክሰለሬት ሲሆን 4 ነገር ግን ኖርማል ፍሰት ከመጣ ኖርማል ሬንጅስ ከሆነ 6-7 አመት ይፈጃል ማለት ነው።
ሀገራቱ በአሁኑ ድርድር ከሞላ ጎደል ስምምነት ላይ መድረሳቸው ተሰምቷል። እንዲያ ከሆነ ነገሩ የቀረው ጉዳይ ምንድነው ብሎ መጠየቅ አይቀሬ ነው። የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው
የግድቡ አመራ አሞላልና አለቃቀቅ ጋይድላይን ሆኖ የሚያገለግል እንደ መመሪያ ሆኖ የሚያገለግል ነገር ለማዘጋጀት የህግ ባለሙያዎች አስፈልጋየ ኢንተርቬንሽን አስፈልጋይ ነው ማለት ነው። አሁን ያለው እንግዲህ በቀጣይ ጃንዋሪ 28 እና 29 ስንገናኝ የህግ ባለሙያዎች ይሄንን በቴክኒክ ደረጃ ስምምነት የተደረሰበትን ጉዳይ ወደ ህጋዊ የህግ ቅርጽ ይዞ ህጋዊ ስምምነት ሊካሄድበትን ሁኔታ የመፍጠር ነው።
ይህ በእንዲህ እንዳለ ግብጽ በሰሞነኛው ድርድር ደስተኛ እንዳልሆነች የሚናገሩ መረጃዎች እየወጡ ናቸው። ማዳማስር የተባለ የግብጽ የዜና አውታር ዛሬ ባተመው ዘገባ ላይ ስማቸውን ያልገለጻቸውና በድርድሩ ወቅት ከግብጽ ልዑካን መካከል አንድ የሆኑ ባለስልጣን ድርድሩን ክስረት ሲሉ መግለጻቸውን ጽፏል። ሌላኛው ያልተገለጹ የግብጽ የመስኖ ሚኒስትር አማካሪ በበኩላቸው ግብጽ የኢትዮጵያን መደራደሪያ ሐሳቦች እንድትቀበል በዩናይትድ ስቴትስ ፕሬዚዳንት ዶናልድ ጄ ትራምፕ ጫና ደርሶባታል ሲሉ ቅሬታ አሰምተዋል። በግብጽ መንግስት በኩል የሀገሪቱ የውጭ ጉዳይ ሚኒስትር ሰመህ ሽኩሪ ከሰሞነኛው ድርድር ማብቃት በኋላ የመካከለኛው ምስራቅ የዜና አገልግሎት ለሚባል አውታር የዩናይትድ ስቴትስ በሳቸው ጋገር ሸምጋይነት በስምምነቱ አጠቃላይ ማዕቀፍ ላይ የጋራ መግባባት ላይ ለመድረስ እንዳገዘ ተናግረዋል። አክለውም የህዳሴውን ግድብ በተመለከተ ቁርጠኛ ነጥብ ላይ ለመድረስ ግብጽ ጥንቃቄ የታከለበት ተስፋ እንደሰነቀች መናገራቸው ተዘግቧል። ዩናይትድ ስቴትስ ሶስቱ ሀገራት ባደረጉት ድርድር ወቅት ሚናዋ ታዛቢነት ብቻ እንደነበር መገለጹ ይታወሳል። አሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዘገባው አመሰግናለሁ። አድማጮች ወደ መስኬቱ የትንታኔ ርዕሶች እንዘልቃለን። የኢትዮጵያ የሰላም ሚኒስቴር የብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት መርሃ ግብር ምዝገባ ጀምሯል። መርሃ ግብሩ የሶስት ወር ስልጠናና የአንድ ዓመት የአገልግሎት ጊዜ እንዳለው፣ በመጀመሪያው ዙርም 10,000 ስራ አጥ ወጣቶችን ለማካተት ማቀዱን በሚኒስቴር መስሪያ ቤቱ ተጠሪ ተቋማትና የስትራቴጂክ አጋርነት ማስተባበሪያ ጽህፈት ቤት ዲሬክተር ወይዘሮ አስማረዲ ገልጠዋል። ኤደን ገረመው ዝርዝሩን እንዲህ አሰናድታለች።
የሰላም ሚኒስቴር በቀጣይ 10 ዓመት ተግባራዊ የሚደረግ ብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት ፕሮግራም ምዝገባ እድሜያቸው ከ18-35 ዓመት ለሚገኙ ወጣቶች መጀመሩን አሳውቋል። ወይዘሮ አስማረዲ የሰላም ሚኒስቴር ውስጥ የስትራቴጂክ አጋርነትና ተጠሪነት تقوامات مستوى برای صفت بیت دایرکتر جنرال ناچو.
منیستر مسئله ساتم تسسس تلر کوچ آندو یه اگری چاوز یه برکو فکاج اگر کلوتن مستفاق نو. یه سلام گمباتا فایده به منورو ملکو یه ایتی نیو مرمی کلل یه چمست جرزالیون سیلال یه برکو فکاجن مستفاق سیهان. زنیو زرگن تکویت یاد رگنو گراتونست یه تمرکو وطاسو چالو یه مرگاسو که سیفن نامیت مستویت لیون چلان سنیت مستق آمات لیون چل بسلی ایوی میام سکوش تمرگا نگر بین سرا یالی ازو وطاسو چالو به یه بوساو بسلی ایوی اگر سا خولون کللو چلی مالسنو سلزی مجن مریا سکویت مادرگی فرلگنو انزی وطاسو چننو انزی وطاسو چ سرای فرلگال بین لیادر اگلو اگر افشان دیتا مومی چلو بس بونیتا بلک یونیتا التامی چاچم کالو یه سرا ادلت سلزی انزی سرا ادلت بمی فتر ወጣቶችም ስራ ፈጥተው ለሀገራቸውም ለቤተሰባቸውም ለራሳቸውም እየጠቀሙ አይደለም። ስለዚህ ምንድነው ያሰብነው? አንደኛ ጊዜ ገደብ የለውም። እድሜያቸው ከ18 እስከ 35 ይሁን እንጂ የትኛውም አመት የተመረቁ ወጣቶች። ስለዚህ የተወሰነ ወደ አገልግሎት ከመሄዳቸው በፊት ስልጠና መስጠትን ነው ያሰብነው። ስልጠናው የሚሆነው ለሶስት ወራት ነው። አንደኛ የማህበረሰብ አገልግሎቱ ከትውልድ ቦታቸው ሌላ ቦታ ነው። በሐሳብ ደረጃ የሚተዋወቀውን ህዝብ በአካልም በመንፈስም እንዲገናኝ እንደ አንድ ሚንስ ነው እኛ ያሰብነው ማለት ነው። ይህ አንደኛ ለሰላም ግንባታና ለሀገራዊ መግባባት ደኛ እንደ ሰላም ሚኒስትር ትልቅ ፋይዳ አለው ብለን እናስባለን። ግን በእያንዳንዱ ስልጠና ተቋም ከሁሉም ሀገሪቷ የተሰባጠሩ ወጣቶች በጋራ ለሶስት ወራት ስልጠና የሚቆዩበት ነው። ሁለተኛው ብሎክ የራስን ማብቃት የልቦና ውቅር ላይ ነው። አንደኛ ወጣቶቹ ቴክኒካል እውቀት ቢኖራቸውም ከትምህርት ቤቶቻቸው ያገኙት በተጨማሪም ግን አይን እንዲኖራቸው አላማ እንዲኖራቸው የህይወት ግብ እንዲኖራቸው ነው።
ከሶስት ወር ስልጠናም በኋላ ወጣቶች አስፈላጊ የሆኑ መሰረታዊ ወጪዎቻቸው ተሸፍኖላቸው ለአንድ አመት ያክል በበጎ ፍቃድ አገልግሎት እንዲሰጡ እንደሚደረግ የገለጹት ወይዘሮ አስማ የበጎ ፍቃድ አገልግሎቱ ሲጨርሱም ስራ የሚያገኙበት ሁኔታ ላይ እየተሰራ መሆኑን አሳውቀዋል።
ምዝገባ አሁን ለጊዜው ጀመርነው በሁሉም ሀገሪቷ ክልሎችና በወረዳ ሰላምና ጸጥታ ቢሮዎች ነው ምዝገባው የተጀመረው። ከጥር 15 ድረስ ይቀጥላል። ነገር ግን ኦንላይንም መመዝገብ ይችላሉ። የሚኒስትር መስሪያ ቤታችን ዌብሳይት ላይ ገብተው ቮለንቲር ሬጅስትሬሽን የሚል ሊንክ አለ። እዛ ላይም ኦንላይን መመዝገብ ይችላሉ። በሂደቱም በ15 ቀናት ውስጥ ኦፊሻሊ በከፍተኛ አመራሮች በተገኙበት ላውንች ይደረጋል። ከላውንች በኋላ ባሉ 15 ቀናቶች ውስጥ ወደ ድልድልና መደባንም ሄደ ወደ ስልጠና ተቋማት ማለት ነው። እነዚህ ወጣቶች እዚህ ፕሮግራም ላይ በመሳተፋቸው የሚያገኙት የመጀመሪያው ጥቅም አንድ አመት የአገልግሎት ይሰጣሉ። ከሶስት ወር ስልጠና በኋላ የሚሰጡት የአንድ አመት አገልግሎት እንደ ስራ ልምድ እንዲያዝላቸው ሚኒስቴር መስሪያ ቤታችን ይሰራል ማለት ነው። ሁለተኛ በሂደቱ በራስ ተማምን ብቃታቸውን አጎልብተው ከወጣትነት ወደ ጎልማስነት የሚሸጋገሩበትን ሀገራዊ ኃላፊነትን መሸከም የሚችሉበትን አቅም ይገነባሉ ማለት ነው። ሶስተኛው ለአገልግሎት ጊዜ ቆይታቸው ጊዜ ለኑሯቸው አስፈላጊ የሆኑ ማንኛውም ነገሮች ወጪዎች የሚሸፈኑት በመንግስት ነው፣ እኛ እንሸፍናለን ማለት ነው። በተጨማሪም ደግሞ በዚህ ቆይታቸው ጊዜ ሕክምና፣ ትራንስፖርት የመሳሰሉ መሰረታዊ አገልግሎቶችን በነፃ እንዲያገኙ ከመንግስት ተቋማት ጋር በጋራ ሆነን እንሰራለን ማለት ነው። ከአገልግሎት በኋላ የስራ እድል እንዲፈጠርላቸው ከስራ እድል ፈጠራ ኮሚሽን ጋር በጣም ፕሮግራሙን ከነሱ ጋር ተናበን እየሰራን ያለን። ይህ ፕሮግራም 10,000 ወጣት እናስተማራ በመጀመሪያው ዙር በገንዘብ ቢተመን እስከ 900 ሚሊዮን ብር የሚደርስ ገንዘብ ይፈልጋል። ነገር ግን 900 ሚሊዮንም ሰላም ሚኒስቴር ከራሱ በጀት ወይንም ከሌሎችም ድጋፍ አግኝቶ በብር የሚከፍለው አይደለም። እነዚህ ወጣቶች በየማህበረሰቡ ሲሄዱ በማህበራዊ አገልግሎቶች ማህበረሰቡ ራሱ ከበር የሚያደርገው አክሰስ የሚደረግባቸው የተለያዩ ተቋማት ኢንካይንድ በግብአት መልክ የሚሸፈን ወጪዎች አሉ። ይህም ደግሞ በራሱ የሚሸፈናቸው ነገሮች አሉ ማለት ነው። ነገር ግን ይህም ብቻ ተማምነን አይደለም። ሰላም ሚኒስትርም ከበጀት ውስጥ የዚህ ፕሮግራም ማስጀመሪያና በውጤታማነት ማስኬጃ የሚሆን ከራሱ በጀት ይዛል። በተጨማሪም ደግሞ በርካታ የሀገር ውስጥ የዓለም አቀፍ ተቋማትም ይህን ፕሮግራም በኮንሰልተንሲ በሪሶርስን በገንዘብ ለመደገፍ የራሳቸውን ኮሚትመንት ገብተዋል ማለት ነው።
ወይዘሮ አስማ አክለውም ይህን የበጎ ፍቃድ ፕሮግራም አገልግሎት አንዳንዶች ከብሔራዊ ውትድርና ፕሮግራም ጋር እያመሳሰሉት መሆኑን ጠቅሰው ይህ ግን ስህተት መሆኑን ወጣቶች እንዲረዱት ያሳስባሉ።
በተደጋጋሚ አሁን ወጣቶች ወደኛ ይደውላሉ ምዝገባ ከተጀመረ በኋላ ማለት ነው። ከዚህ ቀደም ሀገራችን ላይ ካለው ልምድ አንጻር ከውትድርና አገልግሎት ጋር የሚያገናኙት አሉ። ምንም አይነት ወታደራዊ የሚባል አታችመንት የለውም። ነገር ግን የተወሰነች ፓርት ጧትና ማታ የአካል ብቃት ስልጠናዎች ይኖራሉ እንጂ እና ኢቲካል እንደ ሀገር እንደ ዜጋ ማወቅ ያለባቸው ማንኛውም ዲፕሎማቲክ ኮሚኒቲ በሚሰለጥነው ሂደት መልኩ እነሱም ስለ ሀገራቸው ቫሉ የሚያገኙበት ስልጠና ይኖራል እንጂ በሌለ ይሄ ፕሮግራም ማህበረሰቡ ቢያቅ ደስ ይለኝ።
ወጣቶችን ወደ ተለያዩ ክልሎች በማንቀሳቀስ አገልግሎት እንዲሰጡ በማድረግ ሂደት ውስጥ ከደህንነት ስጋት አኳያ ምን ለማድረግ አስባችኋል ስል ላነሳው ጥያቄ ወይዘሮ አስማ እንደሚከተለው መልሰዋል።
ይሄ ግን ማህበረሰቡ እነዚህ ወጣቶች አሁን እንደለቁ ወደ ሶስት ወር ስልጠና ሲገቡ እነሱ በስልጠና ሂደት ውስጥ እያሉ ምን አይነት ወጣት ነው የሚቀበሉት? እንዴት ነው የሚያስተናግዱት? እንዴት ነው የወጣቱን ደህንነት የሚያስጠብቁት የሚለው እነዚያ ወጣቶችና ማህበረሰቡ ሙሉ ልብና ግን እሳቤ እንዲቀበሏቸው እኛ የግንዛቤ ማስጨበጫ መድረኩን እንቀጥለዋለን። ጸጥታ መዋቅሩ ይህ ፕሮግራም እነዚህ ወጣቶች ደህንነታቸው እንዲጠበቅ ጥብቅ የሆነ ውይይቶችን እያደረግን ነው። የቆየ ነው ከዲዛይኑ ጀምሮ አሁንም ኮሚኒኬት እያደረግን ነው። ለዛ ነው ለሰላምና ጸጥታ መዋቅሩ ምዝገባው እንዲካሄድ የፈለግነው። ምክንያቱም ኃላፊነትን ባለቤትነትን እየወሰደ ነው ይህንን ፕሮግራም በሰላም እንዲያስኪዱት ማለት ነው።
ለዚህ ብሔራዊ የበጎ ፍቃድ አገልግሎት በመጀመሪያ ዙር 10,000 ወጣቶችን ለሙከራ እንደሚወስዱ የገለጹት ወይዘሮ አስማ በቀጣይ ግን በየአመቱ ከ50,000 እስከ 100,000 የሚጠጉ ወጣቶችን የመቀበል እቅድ እንዳለና ግብርና፣ ስፖርት፣ ጤናና የምህንድስና ስራን የመሳሰሉ 12 ዘርፎች ውስጥ ወጣቶች እንዲሳተፉ መታቀዱን ተናግረዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደን ገረመውን ለዘገባው አመሰግናለሁ። ተከታዩ የመጽሔት ርዕስ ደግሞ አንድ የችሎት ውሎ ያስቃኘናል። ህገ መንግስታዊ ስርዓቱን በማፍረስ በሚል ወንጀልና በባለስልጣናት ግድያ የተከሰሱት ግለሰቦች ችሎት አንቀርብም ብለዋል። ፍርድ ቤቱ በበኩሉ ከእንግዲህ ጉዳያቸውን በፕላዝማ ቲቪ አማካኝነት እንደሚያካሄደው ገልጠዋል ይለናል። ልዩ ልዩ ትዕዛዞችን በመስጠት ጉዳዩን ለማየት ቀጥሮ መቁረጡን ገልጦ መለስካቸው አመሃ ባጠናቀረው ተከታዩ ዘገባ
ጠቅላይ አቃቢ ህግ ከፍተኛ የሲቪልና ወታደራዊ ባለስልጣናትን ጨምሮ በሰዎች ግድያና ህገ መንግስታዊ ስርዓቱን በማፍረስ በሚፈጸም ወንጀል የከሰሳቸው በእነ አስር አለቃ መሳፍን ጥጋቡ የክስ መዝገብ የተዘረዘሩ 13 ሰዎች ችሎት አንቀርብም አሉ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ በሽብርና በህገ መንግስት የሚፈጸም ወንጀል አንደኛ ችሎት ዛሬ ረፋዱ ላይ እንደተሰየመ ተከሳሾች ባለመቅረባቸው ጉዳዩን እንዲያስረዳ የማረሚያ ቤት ተወካዩን አስቀርበዋል። የማረሚያ ቤቱ ተወካይ ኢንስፔክተር ድሪባ ሰንበታ ለፍርድ ቤቱ ተከሳሾቹ ቤተሰቦቻቸው በበቂ ሁኔታ እንዳልተገኙና ደጋፊዎቻችንም እንዳይገቡ ተደርገዋል በማለት ችሎት ላለመግባት ወስነው በመጡበት መኪና ውስጥ እንደሚገኙ አስረድተዋል። ፍርድ ቤቱ ከዚህ በኋላ የዛሬው ቀጠሮ የተያዘው አቃቤ ሕግ ያሻሻለውን ክስ እንዲያቀርብ መሆኑን አስታውሶ የተሻሻለውን ክስ አቃቤ ሕግ እንዲያቀርብ ትዕዛዝ ሰጥቷል። በዚህ ቀጠሮ ቀደም ሲል ተከሳሾች በማረሚያ ቤት አያያዛቸው ላይ ላቀረቡት አቤቱታ ማረሚያ ቤት በአካል ቀርቦ መልስ እንዲሰጥ ፍርድ ቤቱ የሰጠውን ትዕዛዝ በማስታወስም የማረሚያ ቤቱ ተወካይ መልስ እንዲሰጡ ጠይቀዋል። ተወካዩ መልሳቸውን በጽሑፍ ያቀረቡ ሲሆን በችሎት ፊት በቃል እንዲያስረዱም አድርጓል። ኢንስፔክተር ድሪባ ሰንበታ ለፍርድ ቤቱ እንዳብራሩት ከሆነ ማረሚያ ቤቱ ለማንኛውም ታራሚ የሚሰጠውን አገልግሎት ሁሉ ሳያጓድል ለእነዚህ ተከሳሾችም ያቀርባል። ታራሚዎቹ ሃይማኖታቸው በሚፈቅደው መሰረት በፈለጉት ጊዜ ምግባቸውን መመገብ ይችላሉ። ማረሚያ ቤቱ ግን በተወሰነ ሰዓት ለሁሉም በተወሰነ ስፍራ ይሰጣል ብለዋል። የማምለኪያ ስፍራ ግን ለአማንያን በሙሉ ማቅረብ እንደማይችልም አስረድተዋል። ቤተሰቦቻቸው የጎበኟቸው እንደሆኑም ማረሚያ ቤቱ በመዝገብ ያስቀመጠውን ፍርድ ቤቱ ሊያየው እንደሚችል ተወካዩ ተናግረዋል። መጽሐፍ ለማንበብ ተከልክለናል የሚለው የተከሳሾቹ አቤቱታም ተገቢ አይደለም ያሉት ኢንስፔክተር ድሪባ መጽሐፍት እንደሚገቡላቸው፣ ይሁንና መጽሐፍቱ ተፈትሾ እንደሚገቡም ተናግረዋል። ፍተሻው ያስፈለገው አንድን ሃይማኖት ወይንም ብሔር ከሌላው ሊያጋጩ የሚችሉ ጽሑፎች በማረሚያ ቤቱ ውስጥ የሁከት ምንጭ እንዳይሆኑ ለመከላከል ብቻ ነው ብለዋል። ፍርድ ቤቱ ከዚህ በኋላ የታዳሚዎች ቁጥር እንዲቀንስ የተደረገው በፍርድ ቤቱ ትዕዛዝ መሆኑን፣ ለዚህም ምክንያቱ ባለፈው ቀጠሮ እንደተስተዋለው ታዳሚዎች በፈጠሩት ሁከት ፍርድ ቤቱ መደበኛ ችሎቱን ለማከናወን መቸገሩን ገልጸዋል። ሁሉም የሕግ ተገዢ መሆን አለበት ያለው ፍርድ ቤት ታዳሚዎቹም ስርዓትንና ሕግን ተከትለው የፍርድ ሂደቱን እንዲከታተሉ አስጠንቅቋል። ከዚህ በተረፈም ጋዜጠኞች ትክክለኛ ያልሆነ ዘገባ እንደዘገቡ ተናግሮ ከዚህ እንዲታቀቡ፣ ለአሁኑ ግን በተግሳጽ ማረፉንና ከዚህ በኋላ ለመዘገብ የሚመጡ ጋዜጠኞች ስማቸው እንደሚመዘገብ ገልጸዋል። ታዳሚዎችም እንደተገለጸው በችሎት የማይገባ ነገር የሚያደርጉ ከሆነም በሕግ እንደሚጠየቁና ቁጥሩም ከዚህ ሊቀንስ እንደሚችል ፍርድ ቤቱ አስጠንቅቋል። ፍርድ ቤቱ ይህን ጉዳይ ከዚህ በኋላ በፕላዝማ እንደሚካሄድ አስታውቋል። ይህን ተከትሎ ማረሚያ ቤቱ ተከሳሾቹ ጉዳያቸውን በፕላዝማ ካሉበት ሆነው እንዲከታተሉ አስፈላጊውን ዝግጅት እንዲያደርግ ትዕዛዝ ሰጥቷል። የተከሳሾች ጠበቆች በበኩላቸው በዚህ ሁኔታ ለደንበኞቻቸው በቂ አገልግሎት መስጠት እንደማይችሉ ገልጸው ፍርድ ቤቱ እንዲያሰናብታቸው ጠይቀዋል። ከጠበቆቹ አንዱ አቶ ቃለ ክርስቶስ ጌትነት ይህንን የጠበቆችን ጥያቄ ይበልጥ እንዲያብራሩት ቪኦኤ የጠየቋቸው ነበረ።
እኛም ዛሬ በችሎት ተገኝተን የደንበኞቻችን ወንጀለኛ መቅጫ ስነ ስርዓት ህጉ መሰረት የደንበኞቻችን ባልተገኙበት እኛ ምንም ነገር መናገርም አስተያየት መስጠት ስለማንችል ይህንን በችሎቱ ነግረን በዛሬው ዕለት እኛ ተሰናብተናል። ፍርድ ቤቱ የካቲት 18 በፕላዝማ የእምነት ክህደት ቃሉ እንቀበላለን ብሏል።
ዛሬ ልደታ በሚገኘው ከፍተኛ ፍርድ ቤትና በአካባቢውም ከፍተኛ ቁጥር ያላቸው የጸጥታ ኃይሎች ተስተውለዋል። የካቲት 18 ቀን 2012 ዓ.ም ቀጠሮ የቆረጠው ይህ ፍርድ ቤት በእስረኞች አያያዝ ላይም አንድ ውሳኔ እንደሚሰጥ ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አሁን ወደ ትግራይ እንሻገር። በትግራይ ክልል ከመቀሌ ወደ ሳምረ ከተማ የሚወስደው መንገድ ላለፉት 3 ቀናት በተቃዋሚ ሰልፈኞች ተዘግቶ ቆይቷል። ወረዳችን ይመለስልን የሚል ጥያቄ ያዙ ነዋሪዎች ናቸው መንግስት መልስ አልሰጠንም በሚል መንገዱን መዝጋታቸውን የሚናገሩት። በክልሉ የአደ ነብሪኤድ ከተማ ተመሳሳይ ጥያቄ ያላቸው ነዋሪዎችም ትላንት የሽረ እንደ ስላሴ ሽራሮ መንገድ ለሰዓታት ዘግተውት እንደነበር ተዘግቧል። የመቀሌው ዘጋቢያችን ሙልጌታ አጽብሃ ስለ ጉዳዩ የክልሉን መንግስት ምላሽ ለማግኘት በተደጋጋሚ ያደረገው ጥረት እንዳልተሳካ ገልጾ የሚከተለውን ዘገባ አድርሶናል።
መንገዱ ከትናንት በስቲያ ጀምሮ የተዘጋው በትግራይ ክልል ሕንጣሎ ጅራት ደንጎላ ተብላ በምትታወቅ ከተማ ነው። መንግስት አዲስ የወረዳ አደረጃጀት ያዘጋጀ ባለበት በአሁኑ ጊዜ ቀድሞ የሕንጣሎ ወረዳ ማዕከል ደንጎላት ነበረ። በአዲሱ አደረጃጀት ግን የሕንጣሎ ማዕከል ሕዋነ ከተማ እንዲሆን መደረጉ ትክክል አይደለም ብለዋል። የአካባቢው ተወላጅ አቶ መሐሪ ገብሩ የተቃወምነው ቀልጣፋ አገልግሎት እንዳናገኝ የሚያደርግ በመሆኑ ነው ብለዋል።
ደንጎላት ከተማ ናት። አካባቢ ያለው ወደ 7 ቀበሌዎች አሉ። እነዛ ቀበሌዎች ይዞ ቀበሌዎቹ ከከተማው በአብረች ወደ 5 ኪሎ ሜትር ርቀት ላይ ያላቸው እዛ ናቸው። እንዳለ ማለት የህዝቡ ብዛት 115,000 በላይ ነው። ከስድስት ወር በላይ ተመላልሰው የሚመልስላቸው ሰው አጥተዋል።
ሌላው የአካባቢ ነዋሪ አቶ ሽሻይ ወልዱ በበኩላቸው መንገዱ የዘጋ ነው ከወረዳ እስከ ክልል የመንግስት መስሪያ ቤቶች በተደጋጋሚ ቅሬታችን አቅርበን ምላሽ ስላጣን ነው ብለዋል። ከ50 60 ኪሎ ሜትር በላይ አንጓዝም ነው እያለ ያለው ህዝቡም መልስና መንግስት አጥቶ ጨንቆታል። የምናደርገው ሲጨንቀን ነው መንገድ የዘጋ ነው። መንግስት ካለ መጥቶ ያነጋግረን፣ ከሌለ ደግሞ የኛ የመጨረሻ እርምጃችን ይህን ነው። 3 ቀናት ሆኖናል፣ የጸጥታ ችግር የለም። እኛው ራሳችን ሚሊሻ፣ እኛው ራሳችን ፖሊስ ሆነን ነው እየጠበቅን ያለ ነው። ምንም ህውከት የሚባል ነገር የለም። መንግስታችንና ፓርቲያችን ይስማን ነው እያልን ያለ ነው ነው ያሉት። በህዝብ ተወክለው የወረዳ ይመለስልን ጥያቄዎች የሚያቀርቡ ሰዎች እስራት፣ ማንገላታትና የተለያዩ የማጥላላት ዘመቻ በወረዳው አመራሮች ይፈጸምባቸዋል ያሉት አቶ መሐሪ ገብሩ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በጉዳዩ ላይ እስከሚያናግሩን ድረስ መንገዱን አንከፍትም ብለዋል።
የመንግስት አካል መጥቶ እንዲያናግረን ነው የምንፈልገው። እኛ የክልል የሚመረጥ ስፔሻል ዶክተር ደረጀን መጥቶ የህዝቡ ችግር እንዲረዳና ከዛ መፍትሄ እንዲሰጥ ነው የምንፈልገው። ምክንያቱም ሌሎች ከሱ በታች ያሉ አካላት መፍትሄ አልሰጡም። ስለዚህ እሱ መጥቶ እንዲያናግረና ከዛ በኋላ ጀስት መፍትሄ እንድናገኝ ነው የምንፈልገው። እኛ
የመቀለ ሳምረ መንገድ በዋግ ህምራ በኩል ትግራይን ከአማራ ክልልም የሚያገናኝ መስመር ነው። ተመሳሳይ ጥያቄ ያላቸው በክልሉ አድ ነብሪል ከተማ ነዋሪዎችም ለሰዓታት የሽረንዳ ስላሴ ሸራሮ መንገድ ትናንትና ዘግተው እንደነበር ታውቀዋል። በዚህ ጉዳይ ከክልሉ የመንግስትና ህዝብ ግንኙነት ቢሮ እንዲሁም የደቡብ ምስራቃዊ ዞን አመራሮች በስልክ ምላሽ ለማግኘት ሙልጌታ ጽቡሃ መቀለ።
ሙልጌታ ጽባህን ለዝግጅቱ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች አጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:37 መድረሱን ያመለክታል። ሁለተኛው አጋማሽ ስርጭታችንን አሁን እንጀምራለን። ለዚህ ክፍል ቀዳሚ ለሆነው ለሶስት ቀናት ያህል ሲካሄድ የነበረው የኢትዮ ጅቡቲ የድንበር አካባቢ አስተዳደሮች የጋራ መድረክ በትላንትናው ዕለት በጅጅጋ ከተማ ተጠናቋል። መድረኩ በጸጥታና ምጣኔ ሀብታዊ ጉዳዮች ላይ ያተኮረ ነበርም ተብሏል። በተመሳሳይ ጊዜ ውስጥ የፑንትላንድና የሶማሌ ክልል የጋራ መድረክም እንዲሁ በዋርዴር ከተማ መካሄዱን
አስተዳደሮች የጋራ መድረክ በጅጅጋ ከተማ ተካሂዷል። ለሶስት ቀናት በቆየውና በትላንትናው ዕለት በተጠናቀቀው በዚሁ መድረክ ጸጥታና ኢኮኖሚ ላይ ያተኮሩ አጀንዳዎች ላይ ውይይት መካሄዱን በጉባኤው የተሳተፉት የሲቲ ዞን አስተዳዳሪ አቶ ዑመር አብዲ በተለይ ለቪኦኤ አስታውቀዋል።
ከጸጥታ ጋር የድንበር አካባቢ ጸጥታ፣ ሁለተኛ ደግሞ ህገወጥ የሰዎች ዝውውርን በተመለከተ ተወያይተናል። እንዲሁም የትራንስፖርቴሽን ደህንነት ከኢትዮጵያ ወደ ጅቡቲ ወይም ከጅቡቲ ወደ ኢትዮጵያ የሚመላለሱ መኪኖች ከሁለቱም ሳይድ በአፋር በኩል የሚሄዱ ከሶማሌ ክልልም በሲቲ ዞን የሚሄዱ የትራንስፖርቴሽን መኪኖች ደህንነትን በተመለከተ ነበረ። ይህ ስብሰባ ከሶማሌ ክልል ሲቲ ዞን እንዲሁም ከአፋር ክልል ደግሞ ሁለት ዞኖች አሉ። በአጠቃላይ ከእኛ ሶስት ዞን ናቸው። ከእነሱ ደግሞ ሶስት ዞን ነው አልሰቤህ ትክልና ተጀራነት የሚሰባሰቡት። ስብሰባውን የሚመራው ከኢትዮጵያ ከውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት አሉ። ከጅቡቲም በተመሳሳይ
ከጸጥታ አንጻር በተለይም ሽብርን በጋራ ከመከላከል አንጻር ውይይት መካሄዱን አቶ ዑመር ገልጸው ሁለቱ ሀገራት ጸጥታቸውን በጋራ የሚቆጣጠሩበት የጋራ ኮማንድ ፖስት መኖሩን አስታውቀዋል። ኮማንድ ፖስቱም የስራ አፈጻጸም ሪፖርቱን አቅርቦ ውይይት ተካሂዶበታል ብለዋል። በኢትዮ ጅቡቲ መስመር የሚሰሩ የከባድ መኪና አሽከርካሪዎች ከመንገድ ደህንነት አንጻር ተደጋጋሚ ቅሬታ የሚያቀርቡ ሲሆን ባለፈው ዓመት ሰላማዊ ሰልፍም እስከ መውጣት ደርሰው ነበር። አቶ ዑመር ከመንገድ ጥገና አንጻር ያለውን ቅሬታ ለመፍታት አበረታች ስራዎች እየተሰሩ መሆናቸውን ገልጸው እድሳቱ ያልተጠናቀቀው መንገድ አሁን ከ30 ኪሎ ሜትር ያነሰ ነው ብለዋል። ከመንገድ ጸጥታ አንጻርም ውይይት ማካሄዳቸውን ነው አቶ ዑመር ያስታወቁት።
ሁሉ ይቀርባል ይሄን ነገር እና ከስድስት ወር በኋላ ያሉ ቅሬታዎችን ሰምተናል። ከዛ አካባቢ አሁን ኮማንድ ፖስቱ ትንሽ ጠንካራ ስላልነበረ አሁን በአዲስ መልክ እንዲዋቀርና ተጨማሪ ሁለት ፖስታዎች ደግሞ በዛ አካባቢ እንዲከፈት ነው አሁን የተስማማ ነው። ችግሮቹን ወዲያውኑ የሚቀረቡበት ሁኔታ ስለሚፈጠር እዛ ያለው አካባቢ ኮማንድ ፖስት ያለው ተጨማሪ ሁለት ቼክፖይንቶችን ተጨምሮበት እነሱም ወደ እኛ ጋር እኛም ደግሞ ወደ እነሱ መንቀሳቀስ እንድንችል ነው የተስማማ ነው።
ከዚህ ባሻገር የሶስት ቀኑ መድረክ የኢትዮጵያ አሽከርካሪዎች ተደጋጋሚ ቅሬታ የሚያቀርቡበትን በጅቡቲ የመኪና ማቆሚያ ጥረት ለመቅረፍና በሁለቱ ሀገራት መካከል የድንበር አካባቢ ንግድ ለመጀመር የሚያስችሉ ውሳኔዎችም መተላለፋቸውን አቶ ዑመር ገልጸዋል።
ሁለተኛ ደግሞ ህገወጥ ንግድን ለመከላከል እዛ አካባቢ ያለ ህብረተሰቡ ጠቃሚ እንዲሆን የጠረፍ ንግድ እንዲጀምር ነበረ። እነሱ ፍላጎት ነበራቸው። ያንም አሁን በአራት ወር ውስጥ ከኢትዮጵያ በጀኑ ከነሱ አልቋል። ከኛ በአራት ወር ውስጥ ከምዝገባ ጀምሮ እስከ የቢዝነሱን አይነት መለየት ስራ ተሰርቶ እንድጠናቀ ነው የምትስማማ ነው።
በተያያዘ የራስ ገዟ ፑንትላንድ እና የሶማሌ ክልልም በዋርዴር ከተማ ተመሳሳይ ውይይት መድረክ ማካሄዳቸውን የክልሉ ቴሌቪዥን አስታውቋል። በሶማሌ ክልል የዶሎ ዞን መቀመጫ በሆነችው ዋርዴር ከተማ ለሶስት ቀናት በተካሄደው መድረክ ላይ ፑንትላንድ እና ኢትዮጵያ በሰላምና ጸጥታ ጉዳዮች ላይ አስፈላጊውን ትብብር ለማድረግ መስማማታቸውን የሶማሌ ክልል ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ አብዱላሂ መሐመድ መግለጻቸውን የቴሌቪዥን ጣቢያው ዘግቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ሸኮልን ለዘገባው አመሰግናለሁ። አድማጮች ስርጭታችን እስከ 4 ሰዓት ይቀጥላል። በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ ላይ እንገናኛለን። በአሃዱ ራዲዮም FM 94.3 ላይ መከታተል ትችላላችሁ። እንዲሁም በናይል ሳት ያማርኛ ቋንቋ የሚተላለፈው ስርጭታችን እስከ 4 ሰዓት ይቀጥላል። በተከታዩ ዘገባ ታዲያ ከምስራቅ ኢትዮጵያ ወደ ደቡብ ኢትዮጵያ ነው የምናቀናው። በህገወጥ ግንባታና በመሬት መቀራመት ድርጊቶች ተሳትፈዋል ባላቸው ከ40 በላይ ኃላፊዎችና ባለሙያዎች ላይ እርምጃ መውሰዱን የደቡብ ክልል የቤቶችና ከተማ ልማት ቢሮ አስታወቀ። መንግስት ያወጣውን የመሬት አጠቃቀም ፖሊሲና ስልት ባለመከተል በአብዛኞቹ የክልል ከተሞች የመሬት አቅርቦትና አስተዳደር ስርዓት በብልሹ አሰራርና በማጭበርበር የተተበተቡ ይላቸዋል። የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ናቸው ይህን ያሉት። ቢሮው ይህንን ያስታወቀው በሐዋሳ ከተማ ባካሄደው የንቅናቄ መድረክ ላይ ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዝርዝር አለው።
የደቡብ ክልል ቤቶችና ከተማ ልማት ቢሮ ከትላንት ጀምሮ በቢሮው የስራ አስተዳደር ዙሪያ የንቅናቄ መድረክ በሐዋሳ ከተማ በማካሄድ ላይ ሲሆን ከመሬት ወረራና ከህገወጥ ግንባታ ጋር በተያያዘ በህገወጥ ተግባር ተሳትፏል ባላቸው ባለሙያዎችና ኃላፊዎች ላይ እርምጃ መውሰድ ነው የቢሮ የበጀት ዝግጅት ክትትልና ግምገማ ዳይሬክተር ዲሬክተር አታወቀ ቢያዝን ያስታውቁት።
ለአብነት በወላይታ ዞን ከመሬት ጋር ተያይዞ የባለይዞታ ልጆች ባልሆኑ ወደ 28 ግለሰቦች የተሰጠ መሬት እንድመለስ ተደርጓል። ወደ 9 ባለሙያዎች በህግም እንድጠየቁ ተደርጓል። ሀላባ ዞንም እንደዚሁ 3 ሰራተኞች መሬት ደላላ የተገኙ እርምጃ ተወስዶባቸዋል። ከምባታ ተምባሩ ዘም እንደዚሁ ባንጋይታ ከተማ የመሬት ያላግባብ ያስተላለፉ ሰራተኞች ላይ እርምጃ ተወስዷል። ኮንታሉ ይወረዳም እንደዚሁ የግንባታ ፈቃድ ላይ ተያይዞ ባለሙያ ላይ እርምጃ ተወሰደ። ጌዶ ዞንም በጨረታ ለጋል የተላለፈን 7 ፍሎት ወደ ራሱ ለማዞር የሞከረ ላይ እንደዚሁ እርምጃ ተወሰደ። ስልጤ ዞን ላይ 4 አመራሮች ላይ እርምጃ ተወስዷል። ጎፋ ዞንም እንደዚሁ በባዝጋይት ባለሙያዎች ላይ እርምጃ ተወሰደ። በየአካባቢው የተለያዩ እርምጃ የተወሰደባቸው ያለ መሆኑን ሳይተዋል። ይሁን እንጂ ግን በቂ አይደለም የሚል ነው።
በአጠቃላይ እርምጃ የተወሰደባቸው ባለሙያዎችና ኃላፊዎች ከ40 በላይ መሆናቸውም ታውቋል። የመልካም አስተዳደር ችግርም በክልሉ በርካታ ከተሞች መኖራቸውን ሪፖርታቸው ያሳዩ ተታወቀም። ቤት ያላቸው በመንግስት ቤት የሚኖሩ ግለሰቦች ተጨማሪ የመልካም አስተዳደር እጦት መንስኤ መሆናቸውን ገልጠዋል። እርምጃ የመውሰድ ሂደቱም ዝቅተኛና በቂ አለመሆኑን ተናግሯል።
አጠቃላይ የተለየው ለምሳሌ ጋሞ ላይ 6 ለይቷል፣ 5 ላይ እርምጃ ተወስዷል። ጌዶ 25 ለይቶ 17 ላይ እርምጃ ወስዷል ወይም እንዲለቁ ተደርጓል። አላባ 82 ለይቶ 13 እንዲለቁ ተደርጓል። ወላይታ 111 ለይቶ 94 እንዲለቁ ተደርጓል። ስልጤ 2 እንዲለቁ ተደርጓል። ዳውሮ 79 እንዲለቁ ተደርጓል። የም 6 ሲዳማ 268 ለይቶ 13 ላይ እንዲለቁ የእርምጃ ተወስዶባቸዋል። ይሄ እንግዲህ ክሪቲካል ነው።
ለሙያ ማህበር ተደራጅተው ቤት ለመስራት ጥያቄ ላቀረቡ የህብረተሰብ ክፍሎችም መሬት ተዘጋጅቶ ለሚመሩ ሪፖርት ከማቅረብ ያለፈ ተጨማሪ ስራ አልተሰራም ነው የተባለው። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው እንዳሉት መንግስት ያወጣውን የመሬት አጠቃቀም ፖሊሲና ስልት ባለመከተሉ በአብዛኞቹ የክልሉ ከተሞች የመሬት አቅርቦትና አስተዳደር ስርዓት በብልሹ አሰራርና እሳቸው ክራይ ሰብሳቢነት ብለው በገለጡት ለብነት ተተብትቧል።
የከተማ መሬት ከአገልግሎት አሰጣጥ አኳያም የመልካም አስተዳደር ችግሮች በስፋት ያሉበት ሆኖ ይታያል። በአጠቃላይ በከተሞቻችን የሚስተዋሉና የተወዘፉ ችግሮች እንዲሁም እያደጉና እየሰፉ የሚመጡ የህዝብ ፍላጎቶች የሚመጥን ትኩረት አለመስጠት በከተሞች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴ ላይ የሚያሳድረው አሉታዊ ተጽዕኖ ቀላል የማይባል እንደሆነ በመገንዘብ ከክልል ጀምሮ በየደረጃ የምንገኝ አመራር የከተማ ነዋሪ ህብረተሰብና ሌሎች የሚመለከታቸው አካላት ሁሉ በጋራ ተቀናይተን ጠንካራ ርብርብ ልናደርግ ይገባናል።
ለከተሞች የተቀናጀ እድገት የልማት አጋር ድርጅቶች፣ ባለሀብቶችና መንግስት በቅንጅት እንዲሰሩ ምክትል ርዕሰ መስተዳድሩ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው አመሰግናለሁ። አድማጮች እየተከታተላችሁት ያላችሁት የአሜሪካ ድምጽ ራዲዮ የአርብ ጥር 8 ምሽት ፕሮግራማችንን ነው። አሁን በተከታዩ ዘገባ ወደ አፍሪካ ሰብአዊ መብት አያያዝ ጉዳዮችን እንሄዳለን። ያለፈው የአውሮፓውያኑ 2019 ዓመተ ምህረት ብዙ የአፍሪካ ጎዳናዎች በሰላማዊ ሰልፎች ሲጥለቀለቁ የታየበት ነበር። ኮናክሪ፣ ሐራሬ፣ ካርቱም እና ኪንሻሳ ከዋና ዋናዎቹ የሚጠቀሱ ናቸው። ምንም እንኳን የሰልፎቹ መንስኤዎችና የተቃዋሚዎቹ ጥያቄዎች የተለያዩ ቢሆንም ሁሉንም የሚያመሳስላቸው አንድ እውነታ ግን ከየመንግስታቱ ኃይሎች የተጋረጡባቸው የኃይል ብተና አርምጃዎች ነበሩ። አኒታ ፓውል ከጆሃንስበርግ ያጠናቀረችውን የዚህን ዘገባ ዝርዝር እነኚህ ሁኔታዎች ይዳስሳል። ሰለሞን አባተ ይዘውት ቀርቧል።
በብዙ የአፍሪካ ሀገሮች ውስጥ ሲገነፍሉ የቆዩት የህዝብ ቁጣዎች አዲሱ 2020 ዓመተ ምህረት ከተባ ወዲህም የመርገብ አዝማሚያ ያላሳዩባቸው ብዙ ናቸው። ሱዳንና ጊኒ ውስጥ የታዩት ሰልፎች ስልጣን ላይ ተሟዘው በቆዩ ገዢዎች ላይ የተነሱ የመሰላቸትና የብሶት መገለጫዎች ነበሩ። የዚምባብዌ ተቃውሞዎች በአብዛኛው በሀገሪቱ ውስጥ እየተባባሰ የመጣው ድህነት ያቀጣጠላቸው ናቸው። የደቡብ አፍሪካዋ ኬፕ ታውን በኢትዮጵያ የተለያዩ ክልሎችና በኮንጎ ምስራቃዊቱ ከተማ ቤኒ ደግሞ በግጭቶች ምክንያት የተፈናቀሉ ሰዎችን መብቶች መከበር የሚጠይቁ ነበሩ። የሰብአዊ መብቶች ተሟጋቹ ቡድን Human Rights Watch የዚህ ዓመቱን የአፍሪካ የመብቶች አያያዝ ሪፖርት በዚህ ሳምንት ውስጥ ደቡብ አፍሪካዋ ጆሃንስበርግ ላይ ይፋ አድርጓል።
We've seen I think the average men and women of the African continent taking agency, being agents for their own.
ያስተዋልነው የመጀመሪያ ሁኔታ መደበኛው የአፍሪካ አህጉር ሰው ወንዶችና ሴቶች በራሳቸው ጉዳዮች ላይ ለመሟገት ውክልናውን እራሳቸው መውሰዳቸውን ነው። እንዲመጡላቸው የሚፈልጓቸውን ለውጦች እራሳቸው ለማምጣት የቆሙ ሰላማዊ ተቃውሞዎች ሲበራከቱ አይተናል። ሁለተኛው የታዘብነው ጉዳይ መንግስታቱ በፖለቲካና በሲቪክ መብቶች ጥበቃና ማክበር የኋልዮሽ መንሸራተታቸውን ነው።
የሂዩማን ራይትስ ዋች የአፍሪካ የአድቮኬሲ ዳይሬክተሯ ካሪም ካኔዛናንቱሊያ ባሰሙት ማብራሪያ ደቡብ አፍሪካ ውስጥ ፖሊስ ያፈጠጠ ጥቃትና የአፈና እርምጃ ሲወስድ መታየቱን ተናግረዋል። የቡድኑ ፈታሽና መርማሪ ዳዊ ማፊንጋ ደግሞ ቀድሞ የተጠበቀባቸውን አላደረጉም ሲሉ የኮነኗቸው የአፍሪካ መሪዎችን በስም ጠቅሰዋል።
We expected more from southern African leaders including President Ramaphosa of South Africa.
በደቡባዊ አፍሪካ ክልል ሁሉ መብቶችን ለማክበር ከገቡት ቃልና የቁርጠኝነት አቋም በመነሳት የደቡብ አፍሪካዊውን ፕሬዚዳንት ሴሪል ራማፎሳን ጨምሮ ከመላ አካባቢው መሪዎች ብዙ ተጠብቆ ነበር። ይሁን እንጂ ዚምባብዌን በመሳሰሉ ሀገሮች ውስጥ በሰብአዊ መብቶች ተከላካዮችና ተሟጋቾች ላይ የመንቀሳቀሻቸው መድረክ እየጠበበ እንዲሄድ ሲሆን ተስተውሏል። በተቃዋሚ ሰልፈኞች ላይ የከፋ የብተና እርምጃዎች ተወስደዋል። ፖሊስና ሌሎችም የጸጥታ ክፍል አካላት እጅግ የበዛ ኃይል ተጠቅመዋል። ምንም ያደርጉ ምንም ግን ሲደረግ የታየ የተጠያቂነት እንቅስቃሴ የለም።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለለውጥ አጀንዳቸውና ሀገራቸው ባላንጣ ሆና ከቆየቻት ኤርትራ ጋር ሰላም በማውረዳቸው የኖቤል የሰላም ተሸላሚ በመሆናቸው የተስፋ ብርሃን ቢታይም የሂዩማን ራይትስ ዋች የአፍሪካ የአድቮኬሲ ምክትል ዳይሬክተር ባባቱ እንደ አሉግቦጂ ግን ሽልማቱን እጅግ የፈጠነ ነው ወይም ያለ ጊዜው የተሰጠ ነው ብለውታል።
He's done quite a few great things in Ethiopia. He's released political prisoners. He's actually reforming some repressive laws.
ኢትዮጵያ ውስጥ ጥቂት ተላላቅ ተግባራትን ፈጽመዋል። የፖለቲካ እስረኞችን ለቀዋል። አንዳንድ አፋኝ ህጎችን እያሻሻሉ ወይንም እየለወጡ ናቸው። ከኤርትራ ጋር ሰላም ፈጥረዋል። በአብዛኛው ነገሮች በትክክለኛ አቅጣጫ እየሄዱ ናቸው። ኢትዮጵያ ውስጥ መሰራት ያለበት ገና ብዙ ነገር ግን አለ።
በአመዛኙ ግን አመቱ ለአፍሪካ እጅግ የተሻለ እንደነበር ባለሙያዎች ይናገራሉ። ባባቱ እንደያሉክ ቦጅን ይህንኑ ሐሳብ ከሚጋሩ መካከል ናቸው።
Who could have thought al-Bashir in Sudan would be overthrown? Who could have thought that would happen?
ሰዎች ስለ መብቶቻቸው ይበልጥ እየነቁና ያውቁ ይመስለኛል። ሱዳን ውስጥ በሽር ይባረራሉ ብሎ ማናሰበ። ናይጄሪያ ውስጥ የሆነው ይሆናል ብሎ ማናሰበ። አፍሪካ ውስጥ ባረብ መነሳሳት ወይንም አብዮት ወቅት እንደታየው ሰዎች ለመብቶቻቸው መቃወም የሚችሉ ስለመሆናቸው ይበልጥ ያወቁና እየተገፋፉም ነው።
የቡድኑ የመብቶች አያያዞች ፈታሹ ዲዋ ማብሂንጋ ይህንን ግን ህዝቡ ብቻውን አያደርገውም ይላሉ። የዚህ ዓመቱ የአፍሪካ ህብረት ተረካቢ ሊቀመንበር በአህጉሪቱ እጅግ ብርቱና ተራማጅ ህገ መንግስት አላት የሚሏትን ደቡብ አፍሪካን ያነሳሉ።
South Africa has to step up to the plate. It has to deliver on human rights and draw back on
ደቡብ አፍሪካ የህዝብ መነቃቃት ተቋዳሽ መሆን አለባት። ሰብአዊ መብቶችን በማክበር ጉዳይ ተጨባጭ ውጤት ወይንም እርምጃዎችን ማሳየት አለባት። የማንዴላን ውርስ መጠበቅ ይገባታል። ለዚህ ግን ግፊት በማሳደር መበርታት ያስፈልጋል።
መንግስታቱና መሪዎች ያንን ካደረጉ 2019 ዓ.ም በግልጽ እንዳሳየው ህዝቡ አብሯቸው ይቆማል ይደግፋቸውማል።
አርማጮች ለምሽቱ የመጨረሻ ወዳደረግነው ቅንብር ልሰዳችሁ የጥምቀት ክብረ በዓልን ይመለከታል። ቁጥሩ ወደ 2 ሚሊዮን የሚጠጋ ህዝብ እንደሚሳተፍበት የሚጠበቀውና በጎንደር ከተማ የሚከበረው የጥምቀት በዓል በተሳካ ሁኔታ እንዲጠናቀቅ አስፈላጊው የጸጥታ ስራ ተሰርቷል ይላል የአማራ ክልል ባህልና ቱሪዝም ቢሮ። የጥምቀት በዓል በማይዳሰሱ ቅርሶች ውስጥ የዓለም ቅርስ ሆኖ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዘንድሮ መመዝገቡም ይታወሳል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
በኢትዮጵያ ከማይዳሰሱ የቱሪዝም ሀብቶች ውስጥ ይካተታል የጥምቀት በዓል። በዓሉ ሃይማኖታዊ ዳራ ያለው ሲሆን ክዋኔውም በሃይማኖታዊ ስርዓት የሚመራ ነው። ጥምቀት ሃይማኖታዊ ክብረ በዓል ሆኖ ከመከበር ባለፈ ለሀገሪው ሁለት ጥቅሞችን ይዞ የሚመጣ በዓል ነው። ወዲህ የህዝቦችን ያብሮነትና የመቻቻል እሴትን ያጎለብታል፣ ወዲያ ደግሞ የሀገሪቱን የቱሪዝም ኢንዱስትሪ ያነቃቃል። ከየትኛውም የሀገሪቱ አካባቢዎች በተለየና ከፍተኛ ቁጥር ያለው ሰው የሚሰባሰበው ደግሞ በጥንታዊቷና የ44ቱ ታቦት መገኛ በሆነችው በጎንደር ከተማ ነው። ይህንኑ በዓል አስመልክቶ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ ዶክተር ሙሉቀን አዳነ ለጋዜጠኞች ዛሬ በሰጡት መግለጫ በዓሉ በሰላም እንዲጠናቀቅ አስፈላጊ ቅድመ ዝግጅቶች መጠናቀቃቸውን ነው የተናገሩት።
በተለያዩ የሀገሪቱ ክፍል የጥምቀትን በዓል የተለየ የጥምቀት በዓል ስላለው የተለየ የሚያደርገው የራሱ የሆነ መቶዎች ዓመታትን ያስቆጠረ ከንጉስ አጼ ፋሲለደስ ጀምሮ የመዋኛ ገንዳ አለ። ጥምቀተ ባህር የሚከበርበት ቦታ አለ። እሱ በአይነቱ የተለየ ትርኢት የሚፈጥር ነው። እሱን ለማየት የሚመጡ እንግዶች በጣም ብዙ ናቸው። ከውጭ ሀገርም ቤተ መንግስቱን ለመጎብኘት በአካባቢው ያሉ የተፈጥሮ ታሪካዊ ባህላዊ ቅርሶችን ለመጎብኘት ጭምር የሚመጡ እግረ መንገዳቸውን አሁን ደግሞ ሰፊ የህዝብ ቁጥር በቦታው ይገኛል ተብሎ እንደመጠበቁ መንግስት ለአካባቢው ሰላም የተለየ ትኩረት ሰጥቶ የክልላችን የጸጥታና ደህንነት ቢሮ ሰፊ ስራዎችን ሲሰራ ነው የቆየው። በከተማ አስተዳደሩም በማዕከላዊ ጎንደርም በዙሪያው አካባቢ ያሉ ወረዳዎችን ጭምር በየአካባቢያቸው ያለውን የመከላከያ ኃይል፣ የፌደራል ፖሊስ ኃይል፣ ክልላችን ፖሊስ እና ሌሎች የጸጥታ አካላትን በማቀናጀት ስራዎች እየተሰሩ ናቸው። በተለይ ወጣቶቹ በተለያየ አደረጃጀት ያለው ወጣቶች የሰላሙ አካል እነሱ ስለሆኑ በሰፊው እነሱን የማሳተፍ ስራዎች ሲሰሩ ነው የቆየው። ስለዚህ በክልሉ በአጠቃላይ በተለይ ደግሞ በጎንደር አካባቢ አሁን ያለው ሁኔታ አስተማማኝ ነው። ይሄን ምነግራችሁ ባለፈው ሳምንት በላሊበላ ትልቁን የልደት በዓል አክብረናል። ወደ 1.3 ሚሊዮን አካባቢ ህዝብ የላሊበላን በዓል ታድሟል። በዛ ሁሉ ዓለምን በዓል ታድሟል። ያለምንም ኮሽታ ያለምንም የጸጥታ ችግር ነው እዛ አካባቢ የነበረው በዓል እንዲያልፍ የተደረገው። በኃላፊነት የሚመራው የጸጥታ እና የደህንነት ማስከበር ስራዎች በሰፊው እየተሰሩ በመሆናቸው አስተማማኝ የምንለው ሰላም አለ። እንግዶቻችን ሲመጡ የሰላም ስጋት ሊኖርባቸው አይገባም። ግን ደግሞ ሁልጊዜ ሰላምን ከሌላ አቅጣጫ ብቻ የምንጠብቀው ነገር ስላለ አይደለም። ታዳሚዎችም ጭምር የሰላሙ ማስከበር አካል እንዲሆኑ እንጠብቃለን። አሁን የከተማ አስተዳደሩ እስከ 2 ሚሊዮን አካባቢ ሰው በበዓሉ ላይ ይታደማል ተብሎ ነው የሚጠበቀው። በዚህ አመት ከሰላሙ ጋር በተለይ ደግሞ አገራችን ለውጥ ውስጥ ስላለች ከአሁን በፊት በቁርሾ እንተያየ ነበሩት የኤርትራ ወንድምናቶቻችን ጭምር በዚህ አመት በጎንደር የጥምቀት በዓል ላይ እንዲታደሙ በከተማ አስተዳደሩ ጥሪ ቀርቦላቸዋል። ስለዚህ ሰፊ ቁጥር ያለው ህዝብ እዛ ቦታ ይገኛል ተብሎ ነው የሚጠበቀው።
ዶክተር ሙሉቀን አያይዘው በዓሉን ለመታደም ወደ ጎንደር ከተማ ለመምጣት የኢትዮጵያ አየር መንገድ ከመደበኛ በረራ ውጪ 17 በረራዎች እንዳዘጋጀ አክለው ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አርማጮች ለአርብ ምሽት ያዘጋጀንላችሁን ቅንብሮች ያገባደድን ነው። ሰዓታችንም ተቃርቧል። ማዲንጎ አፍወርቅ በሚጫወተው በዚህ በምትሰሙት ዜማ እስከ ማጠቃለያ ዜናው እናዳርሳችኋለን።
አድማጮች አሁን የማጠቃለያ ዜና እናነባለን። ኢራን ባለፈው ሳምንት ኢራቅ በሚገኘው የዩናይትድ ስቴትስ ወታደራዊ ሰፈር ላይ ጥቃት በከፈተችበት ወቅት የጭንቅላት መናጋት ስሜት ያሳዩ 11 የአሜሪካ ወታደሮች ሆስፒታል መግባታቸው ተገልጿል። ኢራን ኢራቅ ውስጥ ባሉ ሁለት ወታደራዊ ሰፈሮች የቦሊስቲክ ሚሳኤል ጥቃት የከፈተችው ዩናይትድ ስቴትስ ከፍተኛውን የኢራን ጀነራል ቃሲም ሱሌማንን በድሮን መግደሏን ለመበቀል ነው። የዩናይትድ ስቴትስ ማዕከላዊ እዝ ቃል አቀባይ ካፕቴን ቢል ዮርባን ባወጡት መግለጫ የሞተ አሜሪካ ወታደር ባይኖርም ኢራን በከፈተችው ጥቃት ምክንያት በርካታ የጭንቅላት መናጋት ስሜት ያሳዩ ወታደሮች ሕክምና ተደርጎላቸዋል ብለዋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ትላንት አዲስ የሰሜን አሜሪካን የንግድ ስምምነት አጽድቋል። የሕግ መወሰኛው ምክር ቤት ታሪካዊ ክስ በመሰረተባቸው በአሁኑ ወቅት ስምምነቱ መጽደቁ ለትራምፕ ድል ነው ተብሏል። 100 አባላት ያሉት የሕግ መወሰኛ ምክር ቤት ዩናይትድ ስቴትስ፣ ካናዳና ሜክሲኮ ያደረጉትን ስምምነት ያጸደቀው 89-10 ድምጽ ነው። ፕሬዚዳንት ትራምፕ እንዲፈርሙት ይላክላቸዋል። ይህ ታሪካዊ ስምምነት ከካናዳና ከሜክሲኮ ጋር ያለንን ንግድ ያዘምናል፣ የኢኮኖሚ እድገትን ያራምዳል፣ የሥራ ዕድል ይፈጥራል፣ ለገበሬዎች ለሰርቶ አደሮችና ለአምራቾች ዋስትና ይሰጣል ብለዋል የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቭ ኑቺን። የአልሸባብ አማጽያን ዛሬ በሁለት ወታደራዊ ሰፈሮች ላይ በከፈቱት ጥቃት 6 የሶማሊያ መንግስት ወታደሮችና 19 የአማጽያን መገደላቸውን ባለስልጣኖችና እማኞች ተናግረዋል። ጥቃቱ የተከፈተው ሐጂ አሊ በተባለ መንደር ባለው የሶማሊያ መንግስት ወታደራዊ ሰፈር ላይ መሆኑ ታውቋል። በእና አቶ በረከት ስምዖን የክስ መዝገብ በቀረቡ ማስረጃዎች ላይ የአቃቤ ሕግን አስተያየት ለመስማት ለየካቲት 10 2012 ቀጠሮ ተሰጠ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አድማጮች፣ ምሽቱን ያስተናገድኳችሁ አሉላ ከበደ፣ የአቀናባሪ ንጉሥ ታምሬ፣ ከተተኪ ስርጭት መሐንዲስ ቻንግ እና ከዋና አዘጋጇ ትዝታ ብላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እሰናበታለሁ። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ቅንብሮች ጋር ጠብቁን። አሁን የትግርኛ ስርጭት ይቀጥላል። በእኔ በኩል ሰላም ደና The voice of America.
ሬዲዮ ድምፅ አሜሪካ ዩ በ22፣ 25፣ 31 ሜትር ባንድ ከምኡውን ብናይል ሳትን ኣብ ዩቲብን ካብ 4-7 ፍርኣን ወይ ከዓ ካብ 10-7 ፍርኣን ይመሓላለፍ። ዳ
عندهم شنكرة سمعتنا لومي عربي عصر شو عاد تطرخ تشحن أسران ويكاشو من تطرخ لتشحن عصر تخلطن عمى تمرتي زينا قدمنا تقاوم سلفينيسات أبتغراي من قد مقالة سمرا نسلساي معلتهم عاد إمالوز بلتطاق نسعبنا تمالي أبزي أبو واشنطن ديسي أمو غيتي بيها قدسون سودان